አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በህብረ ብሔራዊነት በመላ ኢትዮጵያ ይንቀሳቀስ የነበረው ኢሃፓ በጉልበትና ፋሽስታዊ ሽብርን አንግሶ በመይሶንና በሌሎች በራሱ በደርጉ የተቀፈቀፉ ድርጅቶች አንድ ላይ ተደባልቀው ከነበራቸው ተከታዮች በብዙ ጥፍ የሚበልጡ አባላትና ደጋፊዎች ነበሩት። በወቅቱም በብራነ መስቀል የሚመራው አንጃ በህቡ የነበሩ አባላቱን በማጋለጥ ከፍተኛ ጉዳት አድርሷል። አሁንም የብራነ መስቀል ተከታዮች ሊቀመንበር ነን ብለው ተሰይመው ህዝብን በማወናበር ላይ ይገኛሉ። ኤርትራን ጨምሮ በ14ቱም ክፍለ ሀገራት ጀግና የኢሃፓ አባላት ያልነበሩበት ቦታ አልነበረም። ዘር፣ ሃይማኖት፣ ጾታ ሳይለዩ በድሜ ሳይገድባቸው የየበኩላቸውን አስተዋጽኦ ሲያበረክቱ ተሰውተዋል፣ አካለ ጎደሎ ሆነዋል፣ ታስረዋል፣ ተሰደዋል። በመጽሐፍ ዓለም ፕሮግራማችን በንግሌ ፖረና የኢሃፓ አባላትና ደጋፊዎች በአሰቃቂ ሁኔታ በግፍ የተገደሉበትን ሁኔታ የሚገልጸውን እና በአብዲ አብዱላሂ የተደረሰውን ያልታደለው ትውልድ መጽሐፍ ትረካ ክፍል 1 እናሰማለን።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ያልታደለው ትውልድ እውነተኛ ታሪክ በአብዲ አብዱላሂ። መግቢያ። የሰው ልጅ ምንኛ ክብርና ተወዳጅ ፍጥረት እንደሆነ ማመን ከማመንም በላይ ደግሞ ስለ ሰው ክብር መጽናትና የድርጊቱ ባለቤት ሆኖ መገኘት ግፋት በበዛበት ምድር ታላቅ ምሳሌነት ነው። ዓለማችን ሁል ጊዜ አዳዲስ ነገሮችን ይዛ ብቅ ትላለች። የተለያዩ ፍልስፍናዎችና ፖለቲካዊ አስተሳሰቦች ከተለያየ አቅጣጫ እየመነጩ በማህበራዊ ህይወታችን ውስጥ የለውጥ ማዕበል ያስነሳሉ። ሞገዱ የበረታና ኃያል የሚመስለው አዲስ ነገር በሌላ አዲስና የተለየ ክስተት ይዋጣል። እንዲህ እያለ የሰው ልጅ ታሪክ ብዙ የታሪክ አጋጣሚዎችን አሳልፏል። ከብዙ ዓመታት በፊት በሰው ልቦና እንደ እውነት ይታሰቡና ይደከምላቸው፣ ይሞትላቸው፣ ይገደልላቸው የነበሩ ሐሳቦች፣ ነገሮች፣ እምነቶች በዛሬ ብስለቱ ፊት ቅልነት ሆነው ይታሰባሉ። ዓለም በሙሉ ከአህጉር አህጉር አቋርጦ ያመነበት አርማ የቀረጸለት የጮህበት ፍልስፍና ወደፊት ለዓመታት በእግረ ህሊናቸው ቀድመው በልቡናቸው ምናብ የጎበኙት የፈላስፋዎች ህልማዊ ነገር እንጂ በምንሳተፈው የተዛባ ዓለም ሊደላደል የማይችል ተረት መሆኑ እየታመነ የመጣበት ዘመን ደርሰናል። በኑሯችን ውስጥ በርካታ አስተሳሰቦች ብቅ ብልጭ እያሉ ጥልቅ ድርግም ይላሉ። በወራት ብዜት ያረጃሉ፣ ይሻራሉ። የሰው ልጅ ግን ያሮጌውና የአዲስ አስተሳሰቦች ባለቤት እየሆነ ነበር፣ ዛሬም አለ። ክብሩ ተወዳጁ የሰው ልጅ። የዚች አነስተኛ ጽሑፍ አዘጋጅ ከሁሉም በፊትና በላይ ክብር ለሰብአዊነት የሚል ጠንካራ እምነት አለው። ፖለቲካዊ አቋሞቻችንና አስተሳሰቦቻችን ከሰብዕናችን እየቀደሙ በሰውነታችን እግዚአብሔር ያደለንን የከበሩ ሀብታት ፍቅር፣ ትዕግስት፣ ርኅራሄ፣ ቸርነት፣ ማመዛዘን እያመከኑ ወደ አውሬነት እንዳይለውጡን እንጠነቀቅ ዘንድ በጥብቅ ያሳስባል። ወቅት የሚወልዳቸው ልዩ ልዩ አስተሳሰቦች ጧት ተነቦ ማምሻውን ለዕቃ መጠቅለያነት እንደሚያገለግል ዕለታዊ ጋዜጣ ሲያልፉና ሲጣሉ በምናይበት ዓለም ሰው ባለው የሐሳብ የመስመር ልዩነት ምክንያት የሚደርስበትን እስራት፣ ግርፋት፣ ስቃይ፣ መኮላሸት፣ በስለት መቆረጥ፣ መሰቀል፣ መታነቅ፣ በጥይት መደብደብ ይቃወማል። በዚች አነስተኛ ጽሑፍ የተካተተው ታሪክ በንግሌ ቦረና አካባቢ በኢሃፓ ኢሃወሊ ስር ተደራጅተው ስለተሰው ወጣቶችና ስለ ደርግ መይሶን ነፍሰ ገዳዮች እንዲሁም ሰቆቃው ስለደረሰባቸው አባላቱና ወላጆች እውነተኛ ገጠመኝ ቢሆንም አብይ ተልእኮው ቀሪ ትውልድ እልቂቱ እንዳይደገም በትምህርት ሰጪነቱ ሊጠቀምበት እንዲችል ነው። በዚህ መንገዱም አቶ ተስፋዬ መኮንን የሚባሉ ግለሰብ ታሪክን ለባለ ታሪኩ በተሰኘ መጽሐፋቸው እንዳስተላለፉት ኢሃፓ በአብዛኛው የቦዘኔውን ክፍል ያቀፈ የነፍሰ ገዳዮች ድርጅት ነው በማለት ያሳተሙትን አሳፋሪና ሐሰተኛ ጽሑፍ ለማረምና የወጣቱን በእውነት ለእውነት መውደቅ ያሁኑ ተተኪ ትውልድ በትክክል እንዲያውቅ ለመመስከርም ነው። ምናልባትም ዛሬ ባለንበት ሁኔታ በወንጀለኞቹና በተባባሪዎቻቸው ላይ የክስ መረጃ ለማቅረብና ቀሪውን ትውልድ በቂም ለማናከስ ሳይሆን የበደለ በመጸጸት ለይቅርታ ለካሳ ነፍሱን እንዲያዘጋጅ የተበደለውም የቀደመው የስቃይ አሸራ በዚህ ትውልድ ላይ እንዳያርፍ ይቅር ባይ ሆኖ እንዲቀርብና ሕግና ማህበራዊ አስተሳሰቡም ለሰብአዊ መብት ቅድሚያ እንዲሰጡ ለማሳሰብ ነው። ሕዝቦች በመቻቻል ከልዩነት ይልቅ አንድነትን፣ ከጦርነት ይልቅ ሰላምን፣ በየጎራው ከመጋደል ይልቅ ተደራድሮ መስማማትን እየመረጡ ይታያል። የተከፈሉት የዓለም ቤተሰቦች በሰላም የመገናኘት ፋና በጀርመኖች፣ በየመኖች፣ በዘር መድሎ ሥርዓቷ ዓለም ሁሉ ያወግዛት በነበረችው ደቡብ አፍሪካ ሳይቀር ምስራቅ ከምዕራብ፣ ነጭ ከጥቁር፣ ራሱን ከራሱ፣ ራሱን ከሌላው እያስታረቀ የሰው ልጅ ዓለምን በእኩልነት በሰላምና በፍቅር ሊጠቀምለት ይጨባበጣል። እኛስ? በመጨረሻም ጸሐፊው በአካባቢያችን በተካሄደው ጭፍጨፋ ከተሳተፉት ውስጥ ከዋና ዋናዎቹ በስተቀር ከስር የነበሩትን ዛሬ ሰላማዊ በመምሰል በህብረተሰቡ ውስጥ ያሉትን አጫፋሪ፣ ገዳይና ጠቋሚ ግለሰቦች መጥቀስ አለመፈለጉ የወጣቶቹ መስዋዕትነት መድኃኒትነቱ ለወንጀለኞችም ጭምር ትምህርት ነውና በሕይወትም ሳሉ ያዝኑላቸው እንጂ አያዝኑባቸውም ነበርና የከፋ ድርጊታቸውን እንጂ ያደፈ ስማቸውን መጥቀሱን ትቶታል። ጭካኔ ሳይሆን ፍቅር የሰውን ልብ ይማርካል። አብዲ አብዱላሂ። ምዕራፍ 1 ትግሉ በ1960ዎቹ የተከፈተው የመምህራንና የተማሪዎች እንቅስቃሴ የብዙዎቻችንን ትኩረት የሚስብ ሆነ። በወቅቱ የነበረውን የትግል ሂደት በገለልተኝነት የሚመለከት ምሁር ወይም ተማሪ አልነበረም ለማለት ያስደፍራል። አብዛኛው ወጣት የህብረተሰብ ክፍል ዘመኑ ያበረከተለትን ፍሬ ጣፋጭነት ወይም መራራነት ለመቅመስ በስፋት እየጎረፈ ባለው እንቅስቃሴ ውስጥ ተዋሃደ። በተማሪው መካከል ለተቃውሞ፣ በማህበር መደራጀት፣ ለነጻነት መታገል የሚሉ አንቂ የፖለቲካ ሐሳቦች በእድገት በህብረት ዘማቾችና ይርጋለም ለትምህርት ሄደው በመጡ ወጣቶች አማካኝነት በተማሪው ልብ ተዘርተው ያቆጠቆጡ ጀመር። በሁላችንም ልቡናና አንደበት በግልም በቡድንም የሚታሰበው በአጀንዳም ቀርቦ የሚያነጋግረው ይኸው የትግልና የነጻነት ጉዳይ ሆነ። ቀናት እየገፉ ሲመጡ እንቅስቃሴያችን ስፋት፣ ጥንካሬና ቅርጽ እየያዘ መጣ። ህሊናዊ ሁኔታ ቀድሞ በፈነዳው ነባራዊ ሁኔታ ዙሪያ ይጎነጎን ጀመር። በዓላማ ተደራጅቶ ለዓላማ መታገል ቅራኔው የወለደው ውጤት ነበርና ከአስተባባሪው አካል የሚፈልቁ ህዝባዊ ጥያቄዎችና የአቋም መግለጫዎች በሰላማዊ መንገድ ጽሑፍ አዘጋጅቶ በመበተን በስብሰባ ቅስቀሳ በማድረግ ተደጋጋሚ ሥራዎች ተከናወኑ። ውጤቱም ሁለት ጎራዎችን አስገኘ። በአንድ ፊት ህዝባዊ ወገን የቆመለት ላባደርና ድሃው ገበሬ ሰፊው ህዝብ፣ በተቃራኒው ደግሞ ደርግና መኢሶን ካምፕ ለይተው ተፋጠጡ። ኢህአፓ የህዝባዊው እንቅስቃሴ መሪ ድርጅት በመሆን ለህብረተሰቡ የሚያስተጋባቸው ጥያቄዎች፣ መፈክሮች በሚያስደንቅ ፍጥነት 596 ኪሎ ሜትር ተምዘግዝገው ለደጋፊዎቹ እንዳስፈላጊነቱም ለተቃዋሚዎች ጆሮ ይደርሱ ጀመር። የአዲስ አበባውና የቦረና ነገሌው ወጣት ለትግል የልብ ንዝረቱ በእኩል ግፊት ይለካ ገባ። በትምህርት ቤት ስቱደንት ካውንስል አስተባባሪነት አንገብጋቢ ጥያቄዎች ማለትም ጊዜያዊ ህዝባዊ መንግስት እንዲቋቋም፣ የፖለቲካ እስረኞች እንዲፈቱ፣ የዴሞክራሲ መብቶች ያለ ገደብ እንዲከበሩ ወዘተ በመጠየቅ ለዚሁም ምላሽ እስኪገኝ ተማሪው በሚፈሩትና በሚጠሉት አጥፊዎች ፊት የግንባር ስጋ ሆኖ ትምህርት በማቆም በሰላማዊ ሰልፍ ተቃውሞን በማሰማት የደርግን ልብ ያምፀውና ያውከው ጀመር። እሳትና ጭድ ሆነው በመስክ ወደሚታዩበት የታሪክ ምዕራፍ ለመቅረብ ቀናትና ወራትን መከንዳት ተያዙ። ሜይዴይ 1968 ዓመተ ምህረት ነገሌ ቦረና ከዓለም ጋር ኢንተርናሽናልን ልትዘምር ተዘጋጅታለች። ወጣቱ ለዓለም ላባደሮች የትግል አጋርነቱን ለማብሰር ለህዝቡም መሪ ድርጅቱን ኢህአፓን ለማስተዋወቅ በፋሽስቱ ጉያ በቡድን እየሆነ የመዝሙር ጥናቱን የመፈክሮችና አርማ ዝግጅቱን ቀደም ባሉት ቀናት አቀላጥፎታል። ለሰላማዊ ሰልፉ የተዘጋጁት የመብት ጥያቄዎችና የተቃውሞ መፈክሮች በወታደሮችና በጸጥታ ፖሊሶች እንዳይታፈኑ ለማድረግ በላያቸው ላይ ደርግ በሚዲያው የሚያላዝናቸው መፈክሮች ተለጥፈውባቸው ፍተሻውን በዚህ ስልት ካለፍን በኋላ ወደ አደባባዩ እምብርት ዘለቅ። ዛሬ ፈራርሶ የኢትዮጵያ ንግድ ባንክ የታነጸበትና የከተማው አስተዳደር መናፈሻ የተሰራበት ትልቁ አደባባይ በሰይፍ አብደላ ሱቅና በሞናሊዛ ቡና ቤት በኩል ከያቅጣጫው የመጣውን ሰልፈኛና ተመልካች እምቅ አርጎ ይዟል። መሃሉ ጣሊያን የገነባው ትልቁ የገበያ አዳራሽ ለትርኢቱ አደባባይነት የክቡራኑ ማማ ሆኖ ተመርጧል። قطراچو ببزاننا زرزر بلو بميتايو تللك يشكلاننا دنگاي قيت مسرسوي تشكامينت سبتيو اير لاي بتزرگاو طاراسر قبيو وتتو اهلو مارو يمشطبت ارگبو فوچ كوساچون يمنطبطوبت بكفتا گولتو يميتايو گزوفو دنگاي ماي گبي ادراش ማዘጋጃ ቤቱ ባለበሰው ባንዲራ ምንጣፍና ሶፋ ደምቆ የባለ ስልጣናቱ የክብር መገለጫ ሆኖ አይንን ማራኪ ሆኗል። ከፍተኛ ወታደራዊ መኮንኖች፣ የፖሊስ አዛዦች፣ የአስተዳደር ሰራተኞችና ሌሎች አጃቢዎቻቸው ደምቀው ተኮልኩለዋል። ፎቶ አንሺዎችና ካድሬዎች ወዲህ ወዲያ ይታደፋሉ። ባለቀይና ነጭ ጥብ ሄልሜት የደፉ የወታደር ፖሊሶች ዱላዎቻቸውን ይዘው እያንዳንዷን እንቅስቃሴ በጥንቃቄ ይከታተላሉ። ህዝቡም እንቅስቃሴያችንን በስጋት ይከታተላል። ልጆቹ እንዳሸዋ በስተው እንደ ከዋክብት አብርተው በጀግንነት ሲያዜሙ ሲፈክሩና በዘዴ የተሸፈነውን አርማና የተቃውሞ መፈክሮች ገላልጠው ይፋ ሲያደርጉ ባለስልጣናቱ በውጥረት ውስጥ ገቡ። የገዛኛቸውን ማመን አቃታቸው። ተያዩ፣ ሀፍረት ሸነቆጣቸው። በንዴት ጦፉ፣ ተቅበጠበጡ፣ በሰይጣናዊ የቁጣ ፈረስ ተፈናጠጡ። በአምባገነናዊ ትዕዛዝ በጸጥታ ኃይሎቻቸው ላይ እንደ መብረቅ አንባረቁባቸው። ምንድን ነው የያዙት? ምንድን ነው የሚሉት? እነዛን ጥጋበኞች በትንልኝ አሉ። ወታደሩ ፖሊሱ ለውጊያ ተከሰከሰ። መፈክሩና መዝሙሩ ግን በወኔ ቀጠለ። መሬት ላራሹ ከታወጀለት ህዝባዊ መንግስት ይቋቋምለት። ነጻነት ነጻነት የምትሹ ተዋጉለት አትሽሹ እያለ ዘመረ። በስሜት መፈክሩ አስተጋባ። የአባታችን ነው የዲሞክራሲ መብት ያለ ገደብ። በዚህ ላይ የፓርቲውና ዓለም አቀፍ የሰራተኛው አርማ ከፍ ብለው ተውለበለቡ። ታላቅ ድንጋጤ፣ ቁጣ፣ ድንፋታ፣ ኃይል። ያዘው በለው ቁም ትርምስ ሆነ። ተማሪው በቆመት በሰደፍና ባፈሙዝ ተወገረ፣ ተበታተነ። በዚህ ጊዜ የተጨናነቀው ተመልካችና ሰልፈኛ በሚገርምና በሚያሳዝን ሁኔታ ከዱላው ሲሸሽ ቀዩ አዋራማ ሜዳ በብዙ ሺህ የወለቁ ጫማዎች ተሞላ። በወቅቱ አንድ ትልቅ የጫማ መደብር አምጥቶ ቢበትን የዚያን ያህል እንደማይበዛ ጸሐፊው ይገምታል። አልፎ አልፎ በኢብራሂም ወሎዬ ሻይ ቤት፣ በአህመድ ጋይድ ቢሱቅ፣ በሰርበላ ሱቅና በፎቶ ሊበን፣ በፎቶ ሐውልት በረንዳዎች ከሚታዩ ሰዎች በቀር ህዝቡ እግሬ አውጪኝ ብሏል። በአደባባዩ መካከል በዱላ እየታገዘ የሚሄድ ኑሮ ኢብራሂም የሚባል አካለ ጎደሎ ልጅ ይታያል። ሜጃው ጠፍቶት የሚይዙት ሲያጡ ፖሊሶች ይህንን መሸሻ የሌለው ልጅ ከበው በዱላና በሽፍሻፊ ክፉኛ ደበደቡት። የጭካኔ እርምጃቸው ቀጠለ። በአደባባዩና በከተማይቱ ጎዳናዎች የልጆችና የወላጆች የጭንቅ ጩኸት በዛ። ስብራት፣ ውልቃት፣ ደም። ደርግ በሜዴይ ምሱን አገኘ። የተጠማውን ደም ማሳደዱ ቀጠለ። እስራት፣ ግርፋት፣ ስቃይ። ተማሪው መስዋዕትነትን አሸተተ። ይህ የመጀመሪያ ጀብዱ የብዙዎችን የትግል ስሜት አረካ። የቀደምት ታጋዮችን ጥሪ እያስተጋባ ልቡ ሸፈተ፣ አመፀ። ፋኖ ተሰማራ፣ ፋኖ ተሰማራ፣ እንደ ሆቺሚኒ እንደ ቼ ጎቬራ አለ። ዛሬ ቀለማ አንጎራጉርም እንጂ በራያዜምም እንጂ የወጣቱ ስሜት አሁን እንደሚነበበው ሳይሆን ያኔ እንደሚነደው ነበር። የደሃ ህዝብ ማህፀን እንደ እሳት የሚፋጁትን ታጎችን አፈለቀ። ደርግ ለመጀመሪያ ጊዜ የወጣቱን በተቃዋሚነት መነሳሳት ሲያይ ለጎስቋሎች መታገል ተአምራዊ ኃይል እንደሚያመነጭ በምሬት ተገነዘበ። እነዚህን ለጋ የነጻነት ታጋዮች ሞት ደግሶ ማጉረስ እንዳለበት አመነ። ወታደሩም፣ ፖሊሱም፣ ደህንነቱም፣ ካድሬውም፣ አሸርጋጅ ተመራጩም ክተት ሰራዊት ብሎ በሕዝብ ልጆች ላይ የሞት መጋዙን ደገነ። ማደን፣ ማሳደድ የደርግ የዕለት በዕለት ክንውን ሆነ። ነገሌ ሞት አርግዛ ታመጥ ጀመር። የወጣቱም ትግል ከአደባባይ ስሜታዊ እንቅስቃሴ ወደ ተቀናጀ ድርጅታዊ አሰራር በማምራቱ የድርጅቱ ርዕዮት በየህዋሱ መወያያ ሆነ። የፓርቲው ልሳን ዴሞክራሲያ ከዚህ ጋር በፕሮፓጋንዳና ቀስቀሳው አይነተኛውን ድርሻ ትወጣ ጀመር። ዓላማው ውስጥ ለውስጥ በወጣቱ ደም ስር እየተዋሃደ መጣ። ለመስዋዕትነት ብዙ ጀግኖች አበቡ፣ አቆጠቆጡ። ፋሽዝምን ለማውደም ወደፊት። ከፋሽስታዊ መንግስት ያገኘነው ምላሽ በስልት እንድናሸምቅ ቢያስገድደንም የቀደመው ተንደርዳሪ አመጻችን የመረጃ አይኑን እንዲጥልብን ስላመቻቸ ደህንነቱ ገበሬውን በገጠር በምናደራቸው አባላት ላይ አተኮረ። በመጋቢት ወር በማላስታውሰው ምሽት ለጋጉላ ገበሬ ማህበር ከገበሬዎች ጋር ስንሰራ አምሽተን ከምሽቱ አንድ ሰዓት ስንመለስ ሹና ገብረ ማርያም በሚስጥር ተልካ እኔ፣ አደን አብዲና ኢብራሂም አሊ በጥብቅ እየተፈለግን እንደሆነ እና እንድንሰወር መላኳን ስለገለጸችልን በቀበሌ 06 በአቶ ሺዶ ቤት ለአንድ ሳምንት ተደበቅ። የአካባቢያችን የድርጅቱ አመራርም የኢሃፓ ኢሃሰ በሰሜኑ ክፍል አሲምባ ለጀመረው ወታደራዊ ስልጠና ሶስታችንን በመመልመሉ ለዚሁ ተልእኮ ከጠረፋማዋ ከተማ ኔጌሌ ወደ ደጋማው የአገራችን ክፍል እንድንሰደድ ግድ ሆነ። የአገር ውስጥ ስደት ከአንድ ሳምንት ቆይታ በኋላ በዱምዱሜ ልጆች የጭነት መኪና ወደ ክብረ መንግስት ተጓዝን። በዚያን ሰዓት የነበረው መተማመንና መረዳዳት፣ ድርጅታዊ ፍቅርና ዲሲፕሊን ያጎናጸፈን ቅርስ ነበር። ክብረ መንግስት ለሶስት ወራት በአንድ የመምህራን መኖሪያ ቤት ቆየን። ቦረናም ሆነ ጀምጀም የድርጅታችን ሰዎች ዓላማ ያቆራኛቸውና አንድ ያደረጋቸው ስለሆኑ ያለ ባይተዋርነት አሳለፍ። በመምህራኑ ቤት በነበርንበት ጊዜ ከድርጅቱ አካል ጋር በነበረን የጠበቀና ተከታታይ ግንኙነት የጽሑፍ ሥራዎች ከአማርኛ ወደ ኦሮምኛ በመመለስና በካሴቶች የቅስቀሳ ሥራዎችን በማተም ተሳተፍ። ሁኔታው ተረጋግቶ አልቀጠለም። መምህራኑ በነበራቸው አቋም የመንግስት ክትትል በአካባቢያቸውና በሕይወታቸው ጥላውን ስለጣለ ወንዶንና አዋሳን የመሸጋገሪያ ከተማ በማድረግ ብዙም ሳንቆይ ወደ ሻሸመኔ ያመራል። በዚህ የአራት ወራት ቆይታችን አድራሻችንን ድርጅታችን እንጂ ቤተሰቦቻችን መኖር መሞታችንን አያውቁም። ሻሸመኔም እንደ ጀምጀሙ ሁሉ ከድርጅታችን ጓዶች ጋር በአደን አብዲ አማካይነት በመገናኘት ስራዎችን እንሰራ ነበር። ቅሌን ጨርቄን የሌለበት ስደት አጣዳፊ ስለነበር በለበስነውና በተጫማነው በመውጣታችን ያችኑ ለማንሳት ካጠብን እስክትደርቅ ድረስ ራቁታችንን መጠበቅ ግድ ነበር። ያኔ በወንዝ ዳር በፓንት የውስጥ ሱሪ ብቻ ተኮራምቶ የነበረ እርቃናችን ምስል በቅርብ ትናንት እንደሆነ ሁሉ ዛሬ ጎልቶ ይታየኛል። አሁን ከመመራው ኑሮ አንፃር ያንን ስመዝነው በመከራው ውስጥ ሆኜ እንኳን በፍጹም ደስተኛ መሆኔን አስታውሳለሁ። ሻሸመኔ ካሳለፍነው ያንድ ወር ተኩል ቆይታ ለመውጣት ምክንያት የሆነችንን ቀን በተለይ ያስታውሳለሁ። በጣም የምትገርም ቀን ነበረች። እኔና ጓደኞቼ በአጋጣሚ በወንዶገነት የስጋ ፋብሪካ ውስጥ ይሰራ ወደ ነበረ የነገሌ ልጅ መሐመድ ጃማ ሄድን። ከሱ ጋር ተገናኝተን ምሳ ከበላን በኋላ ስለ ወቅቱ ሁኔታ ባደረግነው ውይይት በመስመር የተለየ ሰው መሆኑን ተረድተን በማዘን ስንመለስ ከመኪና ይልቅ ጫት እየቃም በእግራችን ወደ ሻሸመኔ መጓዙን መረጥ። በዚህ ዕለት የሻሸመኔ ከተማ ሆቴሎች ባሊ ሙሳ ጦር ክፉኛ እየታሰሱና እየተበረበሩ ነበር። እኛ ግን መንገድ ላይ ነን። ይህ አጋጣሚ ባይሆን አሊ ሙሳ ከዘራይ ደረስ ሆቴል 3 ምርኮኞች ባገኘ ነበር። አራተኛው መጠለያችን ይርጋለም ከተማ ነበር። ዛሬ የቤቱን አቅጣጫ በውል ባላውቅም መኖሪያው ያንድ ነጋዴ ጉራጌ ቤት እንደሆነ ከትልቁ ልጃቸው ተረድተናል። በዚህ ቤት ከሶስት ወር በላይ ስንቆይ ከአዲስ አበባ የሚመጡ በራሪ ወረቀቶችን እናባዛለን፣ በአካባቢው የሚበተኑና የሚሰራጩ ረቂቅ ጽሑፎችን እንገለብጣለን። በጠቅላላው የተወጠነው የጉዟችን ግብ በየቦታው እየጎላ በመጣው ማሳደድና ውጥረት ሳቢያ ሊፈጸም ባለመቻሉ ያለው አማራጭ በአንድ ቦታ ተወስኖ ፋታ በማይሰጥ የድርጅቱ ሥራ ራስን መጥመድና ኃላፊነትን መወጣት ብቻ ነበር። ጊዜው በጣም አስፈሪ በመሆኑ ለረጅም ጊዜ በአንድ ክፍል ውስጥ በመኖርና ከክፍል ውጭ የፀሐይ ብርሃን እንኳ በደንብ ለማግኘት ባለመቻላችን በትዕግሥት በዲሲፕሊን የተዋጠ ጭንቀትና በስጭት በቀላሉ በፊታችን ላይ ይነበባል። የማይገለጽ ሆደ ባሻነት፣ የተጠቂነት፣ የተንከራታችነት ስሜት ውስጥ ውስጣችንን አንጀት አንጀታችንን ይበላናል። ይሄ ሁሉ ሆኖ የመጻሕፍትን ገጾች እያገላበጥ ማንበብና በንድፈ ሐሳቦችም ላይ መወያየት የየዕለት ክንውናችን ነው። በዚህ ከባድና ከፍተኛ መስዋዕትነትን በሚጠይቅ ጽሉም ወቅት በተለይ አንድ ቀን በመካከላችን የተፈጠረው ውይይት ልቤ አይዘነጋውም። የብሔሮች መብት እስከ መገንጠል የሚል ማርክሳዊ ትንታኔ ያዘለ የስታሊን ጽሑፍ ነበር። በሐሳቡ ላይ ብዙ ስንነጋገር ቆየን። በአገራችን ተጨባጭ ሁኔታ የዚህ ንድፈ ሐሳብ አፈጻጸም ምን ውጤት ሊኖረው እንደሚችል ስንነጋገር ስንከራከር አደን ብዙ ጊዜ በስሜት እየተዋጠ በኃይል ምላሾችን ይሰጥ ስለነበረ አቀራረቡ አበሳጨን። እኔና ኢብራሂም ስማ አደን፣ በዚህ ውይይት ላይ የምትወረውራቸውን አምባገነናዊ ቃላት አርም፣ ይሄ አጉል ጀብደኝነት ነው በማለት በዝርዝር የማላስታውሳቸውን የሚያስከፉ ቃላት አወረድንበት። አደን ደነገጠ። ሳይናገር ዝም ብሎ ቆየ። አይኖቹ በጥያቄ በረበሩን። አቀረቀረ። በእንባ ተሸነፈ። ፊቱን ወደ ግድግዳ ዞሮ ስቅስቅ ብሎ አለቀሰ። ግራ ተጋባን። ተያየን። ዙሪያችንን ሞት ከቦናል። ልናግባባው ብንይዘውም ባሰበት። ለሐዘኑ ምክንያት በመሆናችን ሳይሆን የመብት ማጣታችንና መሰደዳችንም ምክንያት ሆድ አስብሶን እንደሆነ እንጃ እኛም አብረነው አጎነበስ። አደን ዞር ብሎ እናንተ ለምን ታለቅሳላችሁ? ምን ሆናችሁ? እስኪ ዝም በሉ አለን። አንተ ነህ ወደዚህ ሁሉ ወደ ጠፋ ሐዘን ውስጥ የጨመርከን። ግን ለምን አለቀስክ? አልነው። በዚህ ጊዜ አደን ከተቀመጠበት ከመቅጽበት ብድግ አለ። አብዶ፣ እኔ በቅርብ ጊዜ ውስጥ ከእናንተ በፊት እሞታለሁ። በትክክል ይታየኛል። ያስለቀሰኝ የአሁኑ ትችታችሁ ሳይሆን ከእኔ ሞት በኋላ ታሪኬን ስትመሰክሩ በዚህ መልክ ጀብደኛና አምባገነን እንደሆንኩ አድርጋችሁ እንደምትገልጹኝ አስቤ ነው ያለቀስኩት ብሎ ግድግዳውን ተደግፎ አለቀሰ። አደን ይህንን ሲል ስለ ህዝብ ፍቅር የሚፈስ የንጹህ ሰው ደም ታየን። ስለ እውነት የሚነድ እምቅ ሐዘን ፈታን። እኛም አብረነው አለቀስ። ከኢብራሂም ጋር ተነስተን ልናጽናናው ሞከር። የዚያ አሰቃቂ ዘመን ንክሻ ውስጣችንን አዝሎታል መሰለኝ። ሶስታችንም በጠባቧ ክፍል ተቃቅፈን ስናነባ በሩ ተንኳኳ። በመካከላችን ጸጥታ ሆነ። ተደገመ። አሁንም ጸጥታ። እንደገና ተደገመ። በጭንቀት ተያየን። ተበላን በሚል ስሜት አንዳችን ማነህ አል ዓለሙ ነኝ የሚል ድምፅ ሰማን። የቤቱ ልጅ ነበር። በይርጋለም ከተማ መቆየቱ ከቀን ወደ ቀን አስጊ እየሆነ በመምጣቱ የቀረን ምርጫ አሲምባ ለመድረስ አላስፈላጊ መስዋዕትነት ከመክፈል ይልቅ ወደ ነጌሌ ተመልሰን በገጠር መቆየቱን እንድንመርጥ ሁኔታው ስላስገደደ ድርጅቱ በቀየሰው ስልት ዘመድ እንደሞተበት የሐዘን ልብስና ቆብ ተዘጋጅቶልን እኔና ኢብራሂም ወደ ክብረ መንግሥት ስንጓዝ አደን ደግሞ ወደ ሐዋሳ ተመለሰ። ከክብረ መንግሥትም ነጌሌ ገባን። ከሁለት ሳምንት በኋላም አደንም መጣ። አደን ነጌሌ ሲገባ በመታየቱ እንዲያዝ አሰሳው ተጠናከረ። ሆኖም ድርጅቱ ያዘጋጀው ስልት በአርሶ አደሩ ተባባሪነት ታግዞ ልክ እንዳብዮት ጥበቃ ጓዶች በመልበስና በመታጠቅ በምሽት ቀጠሮ ተሰጣተን በተለያየ አቅጣጫ ወደ ገጠር ወጣን። ገጠር ከገባን በኋላ በነጌሌ አካባቢ አንድ ሁኔታ ተከሰተ። ይኸውም መንግስት በግፍ ለአንድ ዓመት ያህል በነጌሌና በሐዋሳ ወህኒ ቤት የወንበዴ ቀላቢ ነህ በሚል ያንገላታው አቶ አሊ ኮንሶ አርብ የካቲት 25 ቀን 1969 ዓ.ም በሶማሊያ አቦ ሽምቅ ተዋጊዎች በመኖሪያ ቤቱ እያለ በመገደሉ ሰዎቹን ለመያዝ በተደረገው ከበባና የተኩስ ልውውጥ የአምሳ አለቃ ሸዋ ታጠቅ ወልደ ጊዮርጊስና የአስር አለቃ ሞገስ ዳኛ በለው በመሰዋታቸው ተከበው ከተገደሉት ሸማቂዎችም አፍ ጫት በመገኘቱ መንግስት አጋጣሚውን በመጠቀም ከተማው ውስጥ ካሉት ጸረ ቤተኞች ጋር ተባብረው የፈጸሙት ነው፣ በግንኙነት መንቀሳቀስ ጀምረዋል በማለት የከተማውን ዙሪያ በሰራዊት ኃይል በማጠር አሰሳውንና ማሳደዱን ቀጠለ። ቤተሰቦቼም ወደ ገጠር ላጎቴ በላኩት ያደራ መልእክት ካረፍኩበት መንቀሳቀስ እንዳልችል ተጽዕኖ ስላደረጉብኝ ከነ አደን ጋር በተቀጣጠርነው ቀን መገናኘት ሳይሳካልኝ ቀረ። እሱ ግን ከመርሳ ነጌሌ እንደገቡ አደን በሚፈልጉት ጠላቶች እጅ ወደቀ። በመምህር ሙሉጌታ ዘሩ በሚመራ የሮንድ ቡድን ተያዘ። እንደተነበየውም ከሦስት ወር በኋላ ከኛ በፊት ሞተ። ኢብራሂምም አሳደውት እንደነበርና እንዳመለጠ ሰማው። ከዚያ ወዲህ እስካሁን የት እንዳለ ይሙት ይኑር አላውቅም። በውጣ ውረዱ የማፈቅራቸውንና የማከብራቸውን ጓዶቼን አጣሁ። የልቤ ብርታትና ጽናት ከኃይለኛ መሰረቱ ተናጋ። በቢታታ በገናሌና በመድዋላቡ ለአራት ወር ያህል ከዘላኑ ሕዝብ ተመሳስዬ ቆየው። በከተማ እስራቱ ግርፋቱና ግድያው እየተባባሰ በመሄዱ ላለመመለስ ወሰንኩ። የገጠሩንም ቆይታ ከሚሰማኝ ብቸኝነትና ጭንቀት የተነሳ ልቋቋም ባለመቻሌ ወደ ጎረቤት አገር ለመኮብለል ወሰንኩ። ስደት ከአገር ውጭ። በገዛ አገሬ ሰብአዊ መብቴን ነጻነቴን ከተቀማው ምን አገር አለኝ ብዬ እቀመጣለሁ? ከእንግዲህ የቀረኝ ነገር ቢኖር እንባ ሳይሆን ደም እያለቀስኩ የቀኑን ሐሩርና የሌሊቱን ጦር በመቋቋም የ25 ቀንና ሌሊት አድካሚ ጉዞን መጋፈጥ ብቻ። ወደ ሶማሊያ አብረውኝ የሚጓዙ ባላገሮች እግረጆቢ ራዎች ናቸው መንገዱ ይጠቀለላቸዋል አብዶ ከተሜው የመጀመሪያውን ሳምንት ጉዞ እንደምንም ተበራታው የሁለተኛው ሳምንት ቀንና ሌሊት ጉዞ እጅግ አድካሚ ሆነብኝ በበረሃ ከመቀርብዬ ተንከላወስኩ ጥለውኝም እየሄዱ እያበረታቱኝም የህይወት ሳይሆን የሞት ጉዞ ተጓዝኩ ሁለንተናዬ ወላለቀ በተለይ የሌሊቱ ጉዞ ምንም እንኳ አናት ከሚበጠርቀውና ጉሮሮ ከሚያደርቀው የበረሃ ንዳድ ቢከልልም ከሾሁና ጋሬጣው ግን ሊያድን ባለመቻሉ የግራ እግሬን ክፉኛ ተወጋው እንጨቱ ውስጤ ተሰብሮ በመቅረቱ ህመሙ እየጠናብኝ ሄደ በዚህ ጊዜ ባላገሮቹ ከችግሩ ሊያላቅቁኝ የመረጡት መንገድ ያልሰማሁትና የሚያስደነግጥ ነበር እባካችሁ ተውኝ ብዬ እንዳልማጸን ሲያስኬደኝ አልቻለም እንዳላችሁት ይሆን እንዳልልም ፈራው ብቻ አልቀረልኝም በጎኑ የታጠቀውን ጩቤ መዞ እንጨቱ በገባበት አቅጣጫ በስለት ሰነጠቀልኝ እሪ አልኩ እንደምንም ጩኸቴን ታግለው እንጨቱን አወጡልኝ ቀጥለውም አገልግሎቱን የጨረሰ የባትሪ ድንጋይ ከስክተው ድቄቱን በሚደማው እግሬ ላይ በመደምደም በቅጠልና ባሮጌ ጨርቅ ተቀለሉልኝ የባላገሮቹ አስደናቂ የቀዶ ጥገና ኦፕሬሽን በደከመም እንኳ ጉዞዬን እንዳላቆም ረዳኝ አንድ ቀን ንጋት ካረፍንበት ተነስተን ስንጓዝ ውለን እኩለ ቀን አካባቢ አንድ ገደላማ ቦታ አደረስ ሁሉም የውሃ ጉድጓድ ፍለጋ ሸጡን ይዞ ሲወርድ እኔ አለፍ ብሎ ባሻገር ካለው ረባዳ ቦታ አንድ ልትወድቅ የደረሰች ገጣባ በቅሎ አየሁ ሳይታወቀኝ ድምፄን ከፍ አድርጌ ባትቀድሙኝ ያቺ በቅሎ የኔ ነች ባትቀድሙኝ አልኩ ሁኔታዬን አይተው ሁሉም ሳቆብኝ ጭነቷን ይዛ ይህንን የበረሃ ጉዞ መወጣት ባለመቻሏ የተጣለች ወገበ ሰባራ መሆኗን ነገሩኝ ቢሆንም አልተቀበልኳቸውም እንደምንም ጎትቼ ባንገቷ ላይ ሽርጤን ካሰርኩ በኋላ ለአንዲት ቀን ብቻ ተጓዝኩባት እውነትም ሰዎቹ እንዳሉት ክብደቴን ባለመቻሏ ተለያየን ድንበር ለማቋረጥ ሶስት ቀን ሲቀረን እግሬ እየተሞሸላለቀ አነባሁ ተንዘፈዘፍኩ ባላገሮቹ እንደምንም እግሬን ክፉኛ እየተዘጠበ አላራመድ ያለኝ ደምና መግል ያዘለብጠት ካፈነዱልኝ በኋላ የመጨረሻዋን ሌሊት የድንበር ማቋረጫ ፈጣን ጉዞ መወጣት ካልቻልኩ እነሱንም በጠላት ኢላማ የማስገባቸው መሆኑን ገልጸውልኝ ይህንን እድል ካልተጠቀምኩበት ድካሜ ሁሉ ከንቱ መሆኑን በቁጣ አስረዱኝ አንደኛዬ የዴሞክራሲ መብቶች ያለ ገደብ ይከበሩ የምትለዋን መፈክር እንዲያስኩ በጓዶቼ መሃል ወድቄ ቢሆን ምንኛ የክብር ሞት እንደሆነ ሳስብማ ከየት መጣ የማልለው ኃይል አገኘው ተነሳው ጉዞውን ጨርሼ ጎረቤት አገር ሶማሊያ ገባው ለሶስት ሳምንት ያህል በቡልሃዋ ከተማ ቆየው በጉዞው መድከሜንና መድቀቄ የተሰማኝ ባረኩባቸው ቀናት ነበር ቀንቀን በእውኔ በተቀመጥኩበትና በተካተምኩበት መንፈሴ ቆንጥር ለቆንጥር ጥሻ ለጥሻ እየተጓዘ ቁና ቁና እስከተነፈስ ያስተክዘኛል ሌሊት ሌሊት ደግሞ ቅዠቱና አስፈሪው ህልም ከጠላሁት እና ከሸሸሁት ደርግ ጉያ ወስዶ ይከተኛል እግሬ ርቆ ቢሄድም ልቤ ግን የጭንቅና የመከራ ቋት ሆና አደከመችኝ ብቻ እንደምንም አገገምኩ ቀጣዩ ጊዜ በኢትዮጵያ መምህር የነበረው ታላቅ ወንድሜ መሐመድ በስደት ቀድሞ ወጥቶ ሞቃዲሾ ስለነበረ ወደ እሱ ሄድኩ በዚያም ቆየው በስደተኝነቴ ተስፋ ከልቤ ተሟጠጠ የተከተለኝ ነገር ቢኖር ጭንቀት ሐዘን ፍርሃት እምነት ማጣት ብቻ ፋሽስቶች ከወንድሞቼ ብቻ ሳይሆን ከወገኖቼም ከሀገሬም ለዩኝ በበለጠም ጤነኛና ብርቱ ሰውነቴን ከራሴ ሰረቁኝ ነጠቁኝ አጋጣሚውም ለአሳር ሲያብር ነው መሰለኝ ታላቅ ወንድሜ ባስኪ ሁኔታ ታመመ። አይናገርም አይንቀሳቀስም። በጠቅላላው ራሱን መቆጣጠር በማይችልበት ደረጃ ላይ በመድረሱ የሙቃዲሾ እንግድነቴ አስጨናቂ ሆኖ አከረመኝ። ያም አለፈ። ወንድሜ በአምላክ ፈቃድ ተፈወሰ። ከሁለት ዓመታት ቆይታ በኋላ ኢትዮጵያ ውስጥ የዘጋሁትን የትምህርት ቤት በር በሙቃዲሾ ከፈትኩ። ወደ ሶማሌ ከሸሸነው መካከል ብዙዎቻችን በኢህአፓ ምክንያት ቢሆንም ሁለት ወጣቶች ከተቃራኒ ወገን የነበሩና አባታቸው በቀይ ሽብር ብዙ ለጋ ወጣቶችን ያስፈጀ በመሆኑ በስደቱም ስፍራ የትምህርት ቤት ውሏችን በጎሪጥ ያተያየን እንደነበር ሳስብ በአገር ውስጥ የተጠነሰሰው ልዩነት ውጪም በማይተናነስ ስሜት እንደተፈታተነን ትዝ ይለኛል። ትምህርቴን እንዳጠናቀቅኩም በጌዶ ክፍለ አገር በገርባሃሬ ከተማ በመምህርነት ተመድቤ ለሶስት ዓመታት አገለገልኩ። በዚህ ስፍራ በነጌሌ ቦረና አብረን የነበርን መሐመድ አባኑር ለስደቱ ምክንያት የሆነውን ሲያጫውተኝ የሜዴ በዓል ሲከበር ወጣቱ ኢህአፓን ያስተዋወቀበትና ደርግን ያወገዘበት ዕለት በመሆኑ ሰልፉም ሲበተን ሽፍሻፊና ኮምፒርሳቶ በመገኘቱ የእድገት በህብረት ዘመቻችንን አቋርጦ የመጣው የጣውላው መሰንጠቂያ ባለቤት ልጅ ለተቃዋሚዎቻችን የቁሳቁስ አቅርቦት ስላደረገ ሊመታ ይገባዋል በማለት ስለፈለጉት እንደሆነ ሲገልጽልኝ፣ በተመሳሳይ ምክንያት ስንት ኢትዮጵያውያን በሶማሊያ፣ በጅቡቲ፣ በሱዳን፣ በኬንያ ወዘተ ይኖሩ ይሆን አልኩ። ምንም እንኳ ከደርግ የጭካኔ በትር ለማምለጥ ድንበር አቋርጬ ብሄድም በወቅቱ በሶማሊያና በኢትዮጵያ መካከል በነበረው ግጭት ሳቢያ የነበርኩበት ከተማ በኢትዮጵያ ተዋጊ ጀቶች ለሶስት ተከታታይ ጊዜ ስለተደበደበ ፊቴን ያዞርኩ እንጂ የሸሸሁ አልመስልህ አለኝ። በተለይ በመጨረሻው ድብደባ በአጋጣሚ በትምህርት ስራ ላይ እንዳለሁኝ የመኖሪያ ቤቴ በመደምሰሱ እኔን ለማደን እንደተላኩ ያህል ሆኖ ተሰማኝ። ከሶስት ዓመት አገልግሎት በኋላ ወደ ሞቃዲሾ ተዛወርኩ። ከዚያም ቆሪየሌ በምትባል ከተማ ተመድቤ ትዳርም መስርቼ ለስምንት ዓመታት ተቀመጥኩ። መቃብሬ የተማሰልኝ ሰው የአምስት ልጆች አባት ለመሆን በቃው። በሶማሊያና በኢትዮጵያ ጦርነት ምክንያት ብዙ ኢትዮጵያውያን በስደት ወደ ሶማሊያ ገቡ። የተለያዩ ቦታዎች የስደተኞች ካምፕ ተመሰረተ። በዚህ ጊዜ ከመደበኛ ስራዬ ሌላ በትርፍ ጊዜ የሕፃናት አድን ፌዴሬሽን ከሚባል የአሜሪካን የተራድኦ ድርጅት ጋር መስራት ጀመርኩ። በዚህ አጋጣሚ በስደተኞች ካምፕ የጓደኛዬን የአደን አብዲን አባት አገኘሁት። ታሞ እስከ ሞተ ድረስ በልጁ መንፈስ ወደድኩት። የቀብሩንም ስነ ስርዓት በድርብ ስሜት ፈጸምኩ። ከብዙ ጊዜ በኋላ ለሕፃናት አደን ፌዴሬሽን በቋሚነት ማገልገል ጀመርኩ። ከመምህርነት ወደ ልማት ሰራተኛነት ተቀየርኩ። ድርጅቱም ለስራው ብቁ የሚያደርጉኝን የአጭርና የረጅም ጊዜ ልማት ነክ ትምህርቶችን በዚምባብዌ፣ በኬንያ፣ በህንድና በፊሊፒንስ እየላከ እንድማር ረዳኝ። እንደ አውሮፓ አቆጣጠር በዲሴምበር 1990 የድርጅቱ የምስራቅ አፍሪካ ማስተባበሪያ ጽህፈት ቤት ወደ አዲስ አበባ እንድመጣ ጥሪ አቀረበልኝ። ዱብዳ ያ ብዙ ወንድሞችን ኢሰብአዊ በሆነ መልክ የፈጀና ብዙዎችን ከአገር ያሳደደ መንግስት ስልጣን ላይ ነው። ደምደም አለኝ። አገሬን ለማየት ካለኝ ጉጉት ባላነሰ ስጋትና ፍርሃትም ከበበኝ። ቢሆንም አዲስ አበባ ገባሁ። የመጣሁት ለአንድ ሳምንት ቢሆንም መመለሻዬ ሞቃዲሾ በጎሳዎች መካከል በተፈጠረ መተላለቅ የጦርነት አውድማ በመሆኗ ለሶስት ወራት በመዲናችን መቆየት ግድ ሆነብኝ። ጦርነቱ በቤተሰቤ ላይ የሚፈጥረውን አደጋ ሳስብማ ልቤ በጭንቀት እየተወራጨች ፍጹም ሰላም አጣሁ። የመጀመሪያ የአዲስ አበባ ቆይታዬ ቤተዘመዶችን የማግኘት እድሌን ያጣበበ በመሆኑ አልጥምህ አለኝ። ይብሱን ያስጨነቀኝ ከድርጅታችን መስሪያ ቤት ፊት ለፊት ግድግዳ ላይ በትልቁ በጉልህ ቀለም የተጻፈውን ሞት ለኢህአፓ የሚለውን መፈክር ባየው ቁጥር አሁንም የምፈለግ መሰለኝ፣ ፈራው። በዚሁ ምክንያት በዋቢ ሸበሌ ሆቴል የሶስት ወር ቆይታዬ አንዲት የአማርኛ ቃል ሳልተነፍስ ዲዳ መስዬ አሳለፍኩ። ለመጀመሪያ ጊዜ ቤተሰቦቼን ለመገናኘት ወደ ነገሌ ስልክ ደውዬ ወላጅ አባቴን አነጋገርኩት። በህጋዊ ሳይሆን በቤት ስሜ አብድርቃድር ነኝ ብዬ ስለ ጤንነቱና ስለ ቤተሰቡ ሁኔታ ጠየቅኩት። ላገኛቸው እንደምፈልግም ነግሬው አድራሻዬን ገለጽኩለት። አባቴ በእሽታ ስልኩን ዘጋ። የኔን አዲስ አበባ መገኘት በህልሙም ሆነ በውኑ የማይጠብቀው ስለነበረ ከጥሪው በኋላ ተጠራጠረ፣ ተወነባበደ። ልቡ በአቅራቢያችን ከቤተሰቦቼ ቅርብ ትውውቅ ወዳላቸው ወደነ አብዘልቃድር ሐዋስ ቤት አዘነበለ። በቀጥታ ቤታቸው ሄዶ ልጃችሁ አብዘልቃድር ከአዲስ አበባ ስልክ ደውሏል፣ በጣም ሰላምታ ሰጠኝ፣ እናንተም መጣችሁ እዩኝ ብሏል አላቸው። በርግጥም ልጃቸው አብዘልቃድርም አሜሪካ እንደነበረ ስለሚያውቁ ናፍቆታቸውን ሊወጡ ወላጅናቱ ወይዘሮ ገሮ ወደ አዲስ አበባ መጡ። ልጃቸውን ሳይሆን እኔን ሲያገኙኝ ደነገጡ፣ ተደሰቱ። አባቴ በስህተት እንደላካቸው አስረዱኝ። ተመልሰውም ለቤተሰቦቼ እኔ እንደሆንኩ አረጋገጡላቸው። ታናሽ ወንድሜ ሁሴን አብዱላሂ ተላከ። ባድራሻዬ ሲመጣ ይዤው ወደ መርካቶ ወጣው። እንደ ልብ እንድንጨዋወት ስለ ብዙ ጉዳዮች በማብራራት እንዲያጫውተኝ ጠየቅኩት። በጭውውቱ አሳዘነኝ፣ አስደሰተኝም፣ አረጋጋኝ፣ ረበሸኝም። ለሚቀጥለው ቀን ተቀጣጥረን ወደ ማረፊያ ሄድኩ። በማግስቱ ሳይመጣ ቀረ። በሁለተኛውም ቀን ቀረ። በሶስተኛው ቀን እንዲሁ ደነገጥኩ። እንዲያው የት ብዬ ልፈልገው ተጨነቅኩ። በሰባተኛው ቀን መልእክት ደረሰኝ። ለካስ አዲስ አበባ ለብሔራዊ ውትድርና አፈሳው ተጣጥፎ ኑሮ ሻንጣውን ከነ ልብሱ ከያዘበት ቤርጎ ሳያወጣ እግሬ አውጪኝ ብሎ መመለሱን ጻፈልኝ። ወይ ጉድ! ይሄ ወታደራዊ መንግስት በጠመንጃ ስልጣን ያዘ፣ በጠመንጃ ባለስልጣን ፈጀ፣ በጠመንጃ ሰበሰበ፣ በጠመንጃ በተነ፣ በጠመንጃ አደራጀ፣ በጠመንጃ አሰለፈ፣ በጠመንጃ አፋጀ። በዚህ ምክንያት ጭንቅላቱ እንደ ጠመንጃው ብረት ስለቀዘቀዘ ያገኘውን ሁሉ እያደነ ወደ እልቂት መንኮራኩር በመክተፍ መቀርጠፍና መክተፍ ብቻ ሆኗል ሕይወቱ። በርካታ የሀገራችን ወጣቶች በብሔራዊ ውትድርና እያስገደደ ማዝመቱ ህልውና የሚሆነው መስሎታል። ያኔ ጥቂቶች ብዙ ሺህ ወጣቶችን ፈጁ። ዛሬ ደግሞ ብዙ ሺህ ተገዳጅ አንጋቾች ብዙ ሚሊዮን ሰዎች እንዲጨርሱ እየተደገፈ መሆኑን ሳስብ አዘንኩ። ባረፍኩበት ሆቴል አንድ የአዲስ አበባ ደቡብ ቀጣና ደህንነት ባለስልጣን እያዘወተረ ይዝናናል። የሚገርመው የሚያጅቡት የመንግስት ወታደሮች ሳይሆኑ የራሱ ልጆች ናቸው። ይህ ባለስልጣናቱ ወታደሮቻቸውን እንደማይተማመኑባቸው አረጋገጠልኝ። በየጊዜው እየመጣ ሲዝናና የሚያወራው ሁሉ ለህሊናዬ የማይጥመኝ ነበር። መንጋውን በመስክ ያሰማራ እረኛ ለምልከታ እንዲያመቸው ኮረብታ መርቶ ከነጣቂ ይጠብቃል። የደርግ ባለስልጣናት ደግሞ በህዝቡ መሃል ሆነው ሳይሆን በረጃጅሙ በታነጹ ትላልቅና ውድ ሆቴሎች ተቀምጠው ውስኪ እየተጎነጩና ዳሌ እየደባበሱ ደህንነቱን ባረር እንደሚንከባከቡ ተመለከትኩ። በተለይ አንድ ቀን በሆቴሉ መዝናኛ ስፍራ ከጓደኛዬ ጋር ተቀምጠን ሳለ አንድ ወጣት ምን እንዳደረገ በውል ባናውቅም በርቀት ፖሊስ ሲደበድበው ተመለከትኩ። ልጁ እየተከላከለ ምን አደረኩ ጋሼ እያለ ቢለምነውም ሊተወው ስላልቻለ ከእጁ አፈትልኮ ሮጠ ተከተለው። ልጁ በመኪናዎች መሃል ተሽለክልኮ መንገዱን ለማቋረጥ ጥቂት ሲቀረው ፖሊሱ በአውቶማቲክ ተኩስ ጣለው። ተዘረረ። በአስፋልቱ ላይ የወጣቱ ደም ተንጣለለ። ዘገነነኝ። መስተንግዶውን ትተን ከቦታው ሄድን። ይሄ ጠመንጃ በወጣቱ ትውልድ ላይ እስከ መቼ እንደሚደገንና እንደሚተኮሳስብ ህሊናዬ መልስ አጣ። ኢትዮጵያ ውስጥ ሁሉም ነገር በኃይልና በግዳጅ የሚፈጸመው እስከ መቼ ይሆን? የዓመታት ጥያቄ።
ትላንትናም ዛሬ እነ ምድር አስርድ ነፍራት ገዳይ ወጥተው ካደባባይ ጭቆናን ተጋፋጭ አመጽ አስተማሪ ፋሽስትን አዋራጅ ባንዳን አሉ። ያኔ ሰዎች የነበሩት ስምንት ቁጥር እስሩን ወሴላላውን ችሎ የተወጡት ግድያ ሲጠሩ ሞት ለፋሽስት ብለው ፈንድቀው ይሄዱ በእምነት የታነጹ በጽናት ያበቡት ለመስዋዕትነት የሚሽቀዳደሙት ያላቸውን ሰጥተው ጠባሳ ያሰረፉት በሕይወትም ያሉ ዛሬም ሁሉ የቀሩ። አዎ ያን ሚሊተሪ ፖሊስ ክፍለ ጦር የሄዱት ከደርግ ጽሕፈት ቤት መከላከያና ከርጨል የወረዱት ከሴቶች ክልል እስከ ጦር ዓለም በቃኝ ፍትሐብሔር ፍርደኛ ከአራቱ ማዕዘን በየቀበሌዎቹ ደግሞ ከፍ እኮ የተሰለሰሉት መንገድ የተጣሉት ወኔውን ያሸሩት ፍቅርን ያስተማሩት አንገዛም ብለው የተገዘገዙት በካውያ በሳት የተለበለቡት የረቀቀ ወገብ ይዘው የሚዞሩት ከትግራይ ከወሎ ከጎጃም ከጎንደር ከሲዳማ አርሲ ከወለጋ አረብ ከከፋና ባሌ ሸዋ ጋሞ ጎፋ የተጨፈጨፉት ደብዛቸው አዎ ያኔ ሰዎች የነበሩ ደቡቃ ተለቻ ቆጥላ የተፈሩ በመቁረጥ በመቁረጥ የተመዳደሙት ካንድ አብራክ እንደወጣ የሚተዛዘኑት እስከ 15 አንድ ሳህን ምግብ የሚጎራረሱት አንዴቷን ትንባሆን 12 ሆኖ የሚመገብሉት እኮ ያኔ ባይሉካ ባይሉካሽ የሚቀላለሉት መጽሐፍም በተራ ጠብቆ የሚያነቡት ተማሪ አስተማሪም የሚቀማመሉት ቁስሉን በሻይ ደፍሮ የሚያጡት ቆሞ ጠባቂውን ጠመንጃውን ቀለሙን ያስፈቱት ፊቱን ወደ ፋሽስት እንዲያዞር ያረጉ ዝርቦ ጎኔ ሽጠው ትምህርት ያስተማሩት ለዲግሪ ያበቁት አዎ ያኔ ሰዎች የነበሩት ባንዳም በአደባባይ አፈር ያለበሱት ፋሽስትን በይፋ በደም ያጋለጡት ለገዢ ላያድሩ ራሳቸውን ከፎቅ ዘሎ የፈጠፈጡት መውደቅ ሞት አይደለም ወድቆ አለመነሳት እንጂ ብለው ያስተማሩት በተግባር ያሳዩት ላለፈው ለመጣው ያልተንበረከቱት ቀድሞም የነበሩት ሁሉንም የቀጠሉት ሽንፋውን ዙሪያውን ከዚያም ከጠገዴ አርማጮና ቋራ እስላም ጌና ጠለምት ሰይጣን መጣ ሰነን ጃናሙ እኮ ከመያይ ጠምሪ አድወሴንና ደግሞም ከሐሙሲት በለሳና ረባያ አዎ ከማሽ ዳገት ቁልቁለቱን ተራራ ሰንጥቀው ረሃቡን ተቋቁሞ ጥማቱንም ችለው ኩርፎ የንኮይ ቅጠል በደብተር ወረቀት ጠቅለው እያጨሱ ካገኙም ቦጭቦጭ አሊያም ወዲያ ኮር እየቀማመሱ ከፊት ለፊት ፋሽስት ከኋላ ዘረኛ ከመሃል እነሱ ህዝብ አገሬም ብለው ግብ ግቡን ገጥመው ነፍሱን ሰው በላ እየተፋፈሱ ሕይወት እየጣሉ ሕይወት እያነሱ እኮኛ ከትውልድ ትውልድ የሚተላለፉ በንጹህ ደማቸው ታሪክን የጻፉ ከርፋራፍ ማል ስም ይጠራ ይባል እንዳውለ ተፈታ ንሴን ጻጌ ደበሳይ ካሳ ለማጋሹና ያውዱ ሸትረታ ይስሐቅ መኮንን መኩሪያ አሸናፊ ሳምሶን አለማየሁ ሰይድ አህመድ ኮስሜ ደብሬ ፋጡማ አሊ ብሩክ ሞገስ ሻፊ አንዳርጌና ኢብራሂም ከደሮና ደሜ ኤርፋና ሻኪሌ ግርማቸው አጫሜ በቃሉ የረጅም ዓለም ሸረፋ ተክላይና ጻድቃን ያጎት ተፈራ ጋይምና ተፋ አዎ እኮ ያኔ ዓለምና ሰባ በቃሉ የውብዳር ትዕግስትና ጃምላ አስካሩና አስገዳ ፍርሃትን ፈጥተው ሩጦ ያመለጡት ብርቅዬ ነፍሳቸውን ለትግሉ የሰጡት የፋሽስት ጥይት ቆዳችንን ዘልቆ አይገባም እያሉ የራሳቸውን አንሶላ በቀጭን ቆራርጠው አጠንክረው ገምደው የተንጠለጠ አንተ የማማረ መሰልም በረካ ዘቢባ ዓለም ያ መምር ፋሲካ ዋቢና መጋሌ አዳሙ አውጊቾ ኑርልኝ በቀለ ይዛና አድልጊቾ እኮ ሰዎች የነበሩ እኮ አሁንም ያሉ ባለ ተራራ ምነት የጽናት ባለ ጸጎች ትግሉን የቀጠሉት እድሜ ልክ በታሪክ ሰፍሮ የሚኖሩት እነሱም አይተየኒና እጅሬ በጥላቸው ብቻ ጠላት አሸባሪ አደር ወዘር አኩሪ ባንዳና አባራሪ እነ ክፍሉ ስሜ አህመድና መሳይ ቶለሳና አብዱ ያ መምህር በላይ ወይ ዘለቀ መሪ ተሰማ ድሬሳ ሰለ ወልደ ጎርጊስ አንጋ ሁሴን አቤ ኢማሙ ልሳነ ጣሙ ቤቶምና አስመላሽ ህብስቴ ባጀራ ያቺ ዳር ወለጋሽ ሁለሚን ወጡ ከቶም የማይረሱ በአመፅ በትግሉ እየተናሉ አዎ ያኔም እንደ ዛሬው ሌሎችም ነበሩ ከአመት ተደብቀው ቁም ሳጥን ኋላ የተቀረጸ አሁንም እንደ ትላንቱ እንደገናም ዛሬ የሚያሸረግዱ ለተወላው ፍርሃትን ባንቀልባ ይዘው የሚዞሩ ዛሬም እንደ ትላንትና ጣት የሚቀስሩ አሳልፈው ሰጥተው የሚሽከረከሩ በአጃብ የሚዞሩ ዛሬም እንደ ትላንት ገዢ ሰንጠቅ ሲል የሚወለውሉት በቃላቶች ቅባል እኮ እነ በቁ ሚራል እነ ጭንቄ ቡርቂ መጓዝ የማይችሉ ከአዲስ እስከ አቃቂ ዛሬም እነ ፈጥኖ ደራሽ ከፋሽስት አዳራሽ የወጋውን ጭቤ ደግሞ ደጋግሞ ላሽ ከትላንትም በስቲያ ትላንትናም ዛሬ ዛፍ ከፓርላማ ጉድ እነ ሽብሬ አዎ ሰዎችን እየረፉ አሁንም እየጠጡ
ሻማ ላላለፈለት ህልቆ መሳፍርት ያልፍለት ዘንድ ታስቦለት እድል አልቀና ብትል ሆኖ እንጂማ ቢጠፋ ገድል ማናንተን ከሐሳቡ ጥሎ ማንስ ወዳጁን ይጠላል ኪሎ ለገቢው ይንገበገባል እንጂ ትከሻውን ይጠላል እንዴ ወዳጅ ታሪክ ፊቷን ብታዞር አፍታው ላጥፊ ቢያደላ ለፊው ተሟጋች ተሳዳጅ ደግሞ አጭላጊው ሲበላ እግር አውጥታው የተረፈው ደጋግሞ መብራት ያልሰነፈው ጊዜም መጫጣችና ባንዳ እውነት ላይ የግፍ ፈርዳ እጅም አስያዘች አሳዳ ተርፎን ከነበር ከያ ሻማ ቀልጦ ላይበራ ስንቀማ አይን ባሳወረ ጨለማ ምንስ ስንበል ጠረለማ ጸጋ መጽሐፌ ደብተራ ልከነው የነበር ለእኛ ሥራ ጧፍ ሻማ ሆኖ ሊበራ ለመልካም ፍሬ ደም ሊዘራ እሱም ያ ነበርና ከያ ትውልድ ተግዞ ባፋኝ በቀለኛ የብርሃን ጭላንጭሉ በመንፈስ ይበራለኛ ተጎታም ብታልፍ እንኳ ካሉ መልኩ ቢለወጥ አምሳሉ ገላፈር ሁሌም አካላት ነፍሱ ሁሌም ዘለዓለም ከሚኖረው ታሪክ ጋር ሕያው ናት እሷም ላትረሳን ላንረሳት።